ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጳጉሜ 1 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ጳጉሜ 1 ቀን 1373 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
አድማጮቻችን ዝግጅታችንን ፋኖ አሁን ያለበትን ሁኔታ በሚመለከት ከሀገር ቤት በደረሰን መረጃ እንጀምራለን። በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን አተታ በመጨረሻም ነሐሴ 20 ቀን 2015 ዓመተ ምህረት በፍኖተ ዴሞክራሲ ዩቲዩብ ቻነል ተላልፎ የነበረውን የኢትዮጵያ ወዴት ፕሮግራም የፋኖን ትግል ለመደገፍ ምን ማድረግ ይገባናል በሚል ርዕስ የተደረገውን ውይይት የመጀመሪያውን ክፍል እናሰማለን። በዚህም ክፍል አንድ ፕሮግራማችን ይጠናቀቃል።
ከተደው አለናኒ ማስከበርና ኢትዮጵያን ማስከበር ታላቁ ጦርነት ተጠናክሮ ቀጥሏል። አማራ መላው የጎጃም የጎንደርና የወሎ እንዲሁም በጋዳሞት ወይነው አካባቢ ከሰሞኑ ለሶስት ተከታታይ ቀናት ያለምንም ማቋረጥ በከፍተኛ በከባድ መሳሪያና በአየር ጥቃት የታገዘ ከፍተኛ ጦርነት ሲካሄድ ሰንብቷል። በጋዳሞትና ወይነዋ ቆሎ መሳጫ ወንጂ ቆንደላና ለዚሁ አካባቢ የሚኖሩ እስከ ደጋዳሞት ድረስ የተፈናፈለውን የአብያ በርሃን ተንተርሶ ሲካሄድ የተነበተው ሁሉ አቀፍ ሁሉን ያሳተፈ ጦርነት በዚህ አላቅ ጦርነት አንድ ታንክ ጀነራል እና በርካታ የቡድንና የነፍስ ወከፍ መሳሪያዎቹም ተማርከዋል። አዛዎች በምዕራብ ጎጃም አካባቢ መራዊ እና ዲኮሎ ከፍተኛ ጦርነት ሲካሄድ ውሏል። መንገድ ሙሉ በሙሉ ተዘግቷል። ከየትኛውም አካባቢ ወደ ባህር ዳር ወይም ደግሞ አስፋልቱን አቋርጦ ማለፍ የተከለከለ ነው። በዛሬው ዕለት በከባድ መሳሪያ የታገዘ ጦርነት ሲካሄድ የዋለ ቢሆንም ረዙ አገዛዝ የገባው ሰራዊት ሙሉ በሙሉ ሲያልቅበትና ሲሸነፍበት በርካታ ገና ቀርቶ ያልተገቡና በደንብ ወታደሮችን ባን ያልወሰዱ ከአምስት እስከ 15 ካሶኒ የመከላከያ ሰራዊት አሰልፎ ወደ መራዊና ወደ ባህር ዳር እያጓጓዘ ያለበት ሁኔታ ቢኖርም እንኳን አሪዞና አካባቢ ወይም ደግሞ ሲሊልን እልፍ እንዳለ ሙሉ መከላከያውን ሜዳ ላይ እንዳራገፈው መረጃ ሰጪዎቻችን ከቦታው አድርሰውናል። በተለይ ከራሺ አካባቢ ተገዝቶ የመጣው ከነሳከፍ ከቡድን መሳሪያ ወደ አማራ ለመግባት ደቂቃዎችን ነው የሚጠብቀው። የቅንጅት ስራው በጣም ተጠናክሮም ቀጥሏል። ሁሉም በሚችለውና አቅም በሚፈቅደው ልክ መዋጋት በሚችለው ልክ አገዛዙና ግብረ አበሮቹን እያዋገዘ መሬቱ እንዳይቀበላቸው እየገዘፈ ይህንን ጸረ ሕዝብና ሃይማኖትን ለይቶ የሚዋጋ ከየትኛውም አካባቢ ወይም ደግሞ ኢትዮጵያውያንን የማይወክል ጸረ ቡድን እስካልተነቀለ ድረስ ስንዴው መብከል እንደማይችል እንክርዳድን አስቀድሞ መንቀልና ማድረግ እንደሚገባም የሁሉም ህዝብ ፍላጎት ነው። ከአማራ ህዝብ ኃይል ጋር አንዋጋም፣ እኛ ከአቅማችን በላይ ነው በማለት እየፈረጠጠ ወይም ደግሞ በሰላማዊ መንገድ ትጥቁን እያስረከበ በምርኮ እጁን እየሰጠ ወደ ካምፕ የገባበት አገባብም አለ። የአማራ ህዝብ ኃይል ሁሉን ብሔር ብሔረሰቦች አሳተፈ። ሁሉንም ቋንቋ ተናጋሪዎች በዚህ ትግል እንዲሳተፉም ጥሪ አድርጓል። አገዛዝና ግብረ አበሮቹ የሚገቡበት አጥተው መደረጃና መሸሻው መንገዱ ጠፍቷቸዋል። ብረው ገደል ሆኖባቸው የቀረው ጥቂት መከላከያ ሰራዊት አሁንም እየተመናመነ ይገኛል። የኢትዮጵያ መከላከያ ሰራዊት ሳይሆን የብልጽግና የአንድ ፓርቲ የስልጣን ማስከበጃ ሆኖ እስከቀጠለና ከፍተኛ እስከሆነ ድረስ ኢትዮጵያን የማይወክል ኃይል ስለሆነ ሁሉም የኢትዮጵያ ምድር አልቀበለውም ብሎ አውግዞ ለይቶታል።
Yeah, that's right.
የረቡዕ ጳጉሜ 1 ቀን 2015 ዓ.ም የፍኖተ ዴሞክራሲ ሐተታ ውዝፋንሳ ዘረኛ ናጥፋ ጊዜውም ራሱ የውዝፋንሳ ነው ማለፍ የለበትም በተጨባጭ ህዝባችን ዘረኞችን ጠርጎ ለመጣል የሞት ሽረት ግብግብ ላይ ይገኛል ፋኖን ሊያቸንፍ ቀርቶ ሊመክት ያልቻለው የፋሽስት ኦሮሞማ ጦር ምን ያህል ፍጅት ይፈጽምም ተመፈርጠጥ አላመለጠም ያገዛዙ አለቆችም የፋኖና የኢትዮጵያን ህዝብ ድል ስለማይፈልጉ ማምለጫ ቀዳዳ አጥተዋል ኮሎኔሉ ራሱ በባሱት በመከበቡ በንጽጽር ከሱ አይሻሉም የሚል ድምዳሜን የግድ አድርጎለታል ያገራችንን የነገ እጣ ወሳኝ ስንለው እንደቆየ ነው ታጥቆ ለትግል የተሰለፈው ህዝባችን ብቻ ነው በዚህ መስከም ታጋዮቹ ፋኖቹ ድልን በድል ላይ እየጨመሩ ናቸው እነ ሳውዲ አረቢያም ሆኑ ኤሚሬቶቹ ጣልቃ በገቡበት ሁሉ ያገኙትን ድል ሳይሆን የሽንፈት በመሆኑ ኮሎኔሉ ምን ቢማጸናቸው ኢትዮጵያን ሊወሩ እንደማይቀብጡ መናገር ይቻላል በገንዘብ ይኸው ሲረዱት ቆይተዋል አሁንም እየረዱት ነው በራሱ ኃይል ሊመካ እንደማይችል ግን ይኸው ግልጽ ሆኗል ታይቷል ከፊቱ የተደቀነው ሽንፈት በመሆኑ በሰላም ሰበካን እርቅ ወሰላም ልፈፋ አገዛዙ ከውድቀት ሊያድኑት እየተሯሯጡ ናቸው ለዚህም ግዳጅ የተሰማሩት መሰሪዎች የምናውቃቸው የአሜሪካና የምዕራባውያን ቡችሎች ናቸው ፍጀው አማራን ሲሉ የባጁ ዘረኞችም ተገልብጠው የእርቅና ሰላም ፈላጊዎች ሊሉን እየቃጡም በተረኝነት ያገኘነውን የበላይነት ተዝረክርኮ ሊያስነጥቀን ነው እያሉም ናቸው ምን አይሰማ ጆሮ አራጆቻችን አይነታ ጸረ ህዝቦች አማራ ገዳዮች ታሪክን የረሳን መስሏቸው ለኛ ተቆረቆርን ሲሉና ስንሞኝላቸው ሊጠብቁ ከፍተኛ የባለጌ ንቀት ነው ያገዛዙ መጋዣዎች ሆነው ወንጀል በህዝብ ላይ የፈጸሙት ያው እንደሚተበቀው የህዝብ ሀቀኛ አገዛዝ ከሰፈነ ምሳቸውን ማግኘታቸው የማይቀር በመሆኑ ቀቢጸ ተስፋ ያወጣቸው እንደነ ብርሃኑ ነጋ አይነቶቹ በጨቀዩበት እየተግማሙ ቢሆንም ሌሎች ደግሞ የለመደች ጾታ እንዲሉ ግልብጥ ብለው አላረንም ብለው የህዝብን ጎራ ተደባለቅን ብለው የውስጥ አርበኛ አምስተኛ ረድፍ ሚናቸውን ሊጫወቱብን እየጣሩ ናቸው ወገን ጠንቀቅ አማራ ጠንቀቅን ስናሰማም አቋም ቀየርኩ ያለን እጅን ከፍቶ መቀበል እንጂ ትችት አያሻም ሲሉን ይደመጣሉ ሞኝህን ብላ ይላል ጮሌ ከተማ ሰው ቃሉን ያሳመረ ሁሉ ቀና አይደለም ኮሎኔሉን ያጤኗል ጠንቀቅ ሲያንስ ነው ነቅቶ መጠበቅ ብልህነት ነው የህዝብ ጎራ ይስፋ ይደርጅ ስንል በሐቀኛ አገር ወዳዶች ነው እንጂ አሰስገሰሱን በመሰብሰብና ራስን በማልፈስፈስ አይደለም ማን ያውራ የነበረ ማን ያርዳ ይቀበረ እንዲሉ ኢህአፓ ሰፊ ህዝባዊ ተመክሮውን ተንተርሶ መምከር ይችላል ነገሮችንም ያውቃል ድመትን የሳምባ ግምጃ ቤት ጠባቂ ልትሆን አትችልም ሲል ሐሰት ብሎ የሚያወግዝ ካለ የድመቷ ባለቤት ብቻ ነው ሊሆን የሚችለው ትላንት ረሃብተኛውን ሰርቀዋል ዛሬ የእርዳታ ስንዴ ሲሸጡ ተጋልጠዋል ትላንት አማራ ኢትዮጵያዊ ነው ተብሎ ሲታገል ተፈጀ ያሉ ዛሬ የፋኖ ኢትዮጵያዊ ትግል ዋና ደጋፊ ነን ሲሉ ትጥቅ ትግል የሚሉ የድሃውን ልጅ ሊያስጨርሱ የተነሱ ናቸው ብለው አውግዘው ዛሬ ደግሞ ከጦርነት አውድማ የማንርቅነን ብለው ሲፈጠሙ ሺዎችን በየሸለቆው እየታገልን ብለው ሲዋሹ ሌላው ቢቀር ላለፈው አይጸጸቱ ለሚመጣው አይበለጡ የተባለውን ማስታወስ ይገባናል የፋኖ ህዝባዊ ኃይል ስስ ብልቱ አንድነቱ ነው ይህን በቅንጣትም ማስደፈር አይገባውም በኃይል የጀመሩት በሽንፈት ሊጠናቀቅባቸው ስለሆነ በዘዴ ትግላችንን ሊያስቆሙ ይሻሉ የህዝብ ትግልና ድል ጠላቶች ደግሞ በፍጅት ወንጀል ይጠየቃሉና የህዝብን ድል ከቶም አይፈልጉም ፋኖ ከሰማራ ያልነው የድል አጥቢያ አርበኛ በሉኝ ባዩን ከወንጀል ተደባቂውን ከወያኔም ኮሎኔሉም ጋር ተሻሽቶ የሸተተውን ማለታችን አይደለም ማንስ ነው እንደ ኢህአፓ ከሀገርና ህዝብ ጠላቶች ጋር ለቅንጣትም አልተሻሸው አልተሞዳሞድኩን ደፍሮ ሊል የሚችለው ድል ለኢትዮጵያ ህዝብ የአንድነት ትግል ኢትዮጵያዊነት አቸናፊ ነው።
ሰላምጠነስልኝ የዞትል ተመልካቾቻችንና ተከታታዮቻችን ኢትዮጵያ ወዴት ዞትል ቅዳሜ 2 ፒኤም ኢስተርን ታይም የሚያስተላልፈውን ዝግጅቱን አሁን ይጀምራል። የዛሬው ዝግጅታችን ርዕሳችን ፋኖን ትግል ለማጠናከር ምን መደረግ አለበት ወይም ደግሞ ምን እናድርግ የሚል ሲሆን ከዛ ቀጥሎ ሰሞነኛውን የፖለቲካ ሁኔታችንን ያጋራችንን የፖለቲካ ኩሳት እንዳስሳለን። የዛሬውን ፕሮግራም እየተወያየ አብረውኝ የሚያወያዩኝ አቶ ፍሬሰው፣ አቶ ንጉሴና አቶ መለሰ ናቸው። እኔ አዛለ ደስታ ደግሞ ፕሮግራሙን እየመራው አብሬያችሁ ቆያለሁ። ታዲያ ይሄንን ኢትዮጵያ ወዴት የውይይትና የመረጃ ልውውጥ መድረክ ቀጥታ ስርጭት ለመከታተልና ለማየት እንዲያመች ፍኖተ ርዕይን ዩቲዩብ ቻናልንና ፍኖተ ዲሞክራሲ ኢፒአርፒን ቻናሎች ላይክ፣ ሰብስክራይብ እና ሼር እንድታደርጉልን በአክብሮት እንጠይቃለን። አሁን በቀጥታ ወደ ውይይታችን እንገባለን። አቶ ፍሬሰው፣ አቶ ንጉሴ፣ አቶ መለሰ እንኳን ደህና መጣችሁ።
እንኳን ደህና ቆየን። እንኳን ደህና ቆየን አቶ ዘም።
አዎ፣ እንግዲህ ሰሞኑን በሀገራችን የተለያዩ ብዙ ሁኔታዎች ፖለቲካል ነው የተከናውነዋል። ግን ዋንኛ ብዬ ዛሬ ለትኩረት ልንሰጠው የሚገባው ሁኔታ ምንድን ነው? ይህ እንግዲህ የሰሜኑ የሀገራችን የህዝብ የህልውና ትግል በከፍተኛ ደረጃ ትኩረት የተሰጠው በሀገር አቀፍ ደረጃም በዓለም አቀፍ ደረጃም ከፍተኛ አትኩሮት የሚዲያ ከቨሬጅ ሁሉ የተሰጠው በመሆኑና በኢትዮጵያ ማህበረሰብ ውስጥም ደግሞ እንደ ተስፋ ፈንጣቂ ሆኖ እየታየ የመጣበት ሁኔታዎች እየታዘብን ያለ ነው። ታዲያ ይህ ሁኔታ ሁሉ ጊዜ የሀገራችንን ታሪክ መለስ ብለን ወደኋላ ብንመለከት አንድ ልናስታውሰውና ምንድነው የሚሉት ቀንባብ ያየ ለዲት ገመድ ይሸሻል የሚባል ሰርታል። የኢትዮጵያ ህዝብ በ1966 ዓመተ ምህረት ያጽዮን አገዛዝ ለነበረበት ጭቆና ግፍና መከራ ተዋግቶ መስዋዕትነት ከፍሎ ከሲገለብጥ ማን ነው የመጣው ደርግ የሚባል ቀን። ደርግ የሚባለው ደግሞ ለ17 ዓመት መስዋዕትነት ከፍሎ ሲቀማው ማመጣ ወያኔ የሚባል ነበር። ወያኔን ታግሮና ተፋልሞ አሁንም እንትሲል ምን አይነት መጣ እኛንን ምናሻግሩቹ ኢትዮጵያዊነት መንፈስ ነው የሚሉ ኃይሎች ነው። በእነኚህም ትግሉን ተቃማ። አሁን ደግሞ ይሄ አገዛዝ ይሄን አይነት ግፍ በህዝባችን ላይ ፈጽሞና አገራችን ሉዓላዊነቷን እንደገና ዳቦ እንዲበጣጠስ ካደረገ በኋላ በዚህቹ ሁኔታ ውስጥ እንኳን በሰላም የመኖር እንዳይችል ህዝባችን ዘማንነቱና በእምነቱ ላይ ታውጆ ከፍተኛ ጦርነትና እልቂት እየተከናወነበት ነው የሚለው። ታዲያ ሰሞኑን እነኚህ የኢትዮጵያን ህዝብ ታሪክ በመቀልበስ ከፍተኛ ክህደት ያላቸው ኃይሎችና መንግስታት አሁን እየተራወጡ ያሉበት ሁኔታ እየታዘብን ያለን። ሰሞኑን የአሜሪካው የአፍሪካ ጉዳይ መልእክተኛ ወደ ኢትዮጵያ እንደሚመጣ ከተነገረ በኋላ ከዚህ ወደ ኢትዮጵያ ከመምጣቱ በፊት ወደ አውሮፓ ተጉዞ ከአውሮፓ አጋሮቹ ጋራ ስለ ኢትዮጵያም ሆነ ስለ አፍሪካ ሁኔታ ተመካክሮ ወደ ኢትዮጵያ እንደሚመጣ እየተነገረና እየተጠበቀ ያለ ሁኔታ አለ። አቶ ንጉሴ ከዚህ ሁሉ ካለፈው ልምዳችን አኳያ የፋኖ ትግል የታለመለትን ግቡን እንዳይመታ ካለፈው ተመክሮችን ተምረን ህዝብም ደግሞ ያለፈውን ተመክሮና የት ቦታ ትግሉ እንደታጠፈና የት ቦታ እንደንደኛ አይነት ጭልጭቶች እንደተሄደ እና አሁንም ደግሞ ይህ አስቀፊ ፍርሃት እንዲጠፋ ሳይሆን እንዲያገግምና አሁን ከየወረደበት ካለው ማዕበል እንዲድን ለማድረግ የሚሸረቡ ስራዎች አሉ ብለን ብናስብና ለዛ ደግሞ እንዳይጠለፍ ትግሉ ብንዘጋጅ ማንንም ሊኮነነን የሚችል አይመስለኝም። ምክንያቱም ካለፈው ልምዳችን ነውና። ታዲያ ይሄንን በመናይበት ሰዓት ፋኖ በዚህ ሁኔታ ላይ ያለው አሁን እየተያለ ያለው የሁሉና ትግል ከዚህ መጠለፍ ላለመግባት ትግሉን በምን መልክ አጀንዳውን በምን መልክ ቀርጾ ለሚመጣበት ተጽኖ ከግቡ ሳይፈናቀል የራሱን ግብ የሚመታበት ድርድርም ሆነ ማንኛውም ሰው ውይይቶች ማስተናገድ ይችላል።
በመጀመሪያ ደረጃ በአፍሪካ ዴስክ በአሜሪካ መንግስት የውጭ ጉዳይ ሚኒስቴር ውስጥ የአፍሪካ ዴስክ የሚባል ቋሚ መስሪያ ቤት አለ። የአፍሪካን ሀገሮች በአሜሪካ ማለትም በምዕራቡ ዓለም ርዕዮተ ዓለም ወይም ደግሞ ምዕራቡ ዓለም እንዲጠቀምባቸው በሚደረግ ማለትም በኢኮኖሚው ለመበዝበዝና በመሳሰሉት በሚደረገው በሙሉ ለሙሉ ሳይያሰልሱ በቀን በቀን የሚሰሩበት ጉዳይ እንደሆነ የምንረዳው ነው። ከዚህ በፊት የኢትዮጵያ የአፍሪካ ዴስካላፊ ሆኖ ፈርማን ኮሃን የሚባል ሙሉ ለሙሉ ተወላጅነቱ በዛ ባይሆንም የትግራይ ነፃ አውጪ ግንባር አባል መሆኑ እስከሚታወቅ ድረስ እስኪመስል ድረስ ኢትዮጵያ ፖሊሲዎችን እየነደፈ ወይም ደግሞ ያንን እንዲከተሉ እያደረገ በጠቅላላ ጸረ ኢትዮጵያ ጉዳዮችን ያከናውን እንደነበረ ሁላችንም እናስታውሳለን። አሁን ደግሞ ማይክ ሃመር ተመድቦ ማይክ ሃመር አሁን በሀገራችን ያለውን የፖለቲካ ትኩሳት ማለትም የአንድ የኦሮሙማ ለብቻው ተቆጣጥሮ ያለውን የመንግስት ስልጣን ያኛው እንዲቆይ በሚያደርግ መልኩ በሚሰጠው ድጋፍና የመሳሰሉት ነገሮች በጠቅላላ በኢትዮጵያ ውስጥ የሚደረጉ ለዲሞክራሲ የሚደረጉ ትግሎችን ለማፈንና ለማደናቀፍ እየተደረገ ያለውን ሁኔታ እየተከታተልን ያለ ነው። ይህን ስንል በመጀመሪያ ደረጃ የፋኖ ትግል ከሌሎቹ ኢትዮጵያ ውስጥ ተነሱ ከተባሉት የነፃ አውጪ ግንባር ትግሎች ጋራ ምንም አይነት ግንኙነት የለውም፣ በምንም አይነት አይመሳሰልም። ሁሉም ለምሳሌ ትግራይ ነፃ አውጪ ግንባር በአረቦችና በምዕራባውያን ድጋፍ የነበረው የኦነግም ደግሞ ቢሆን ምንም እንኳን ይሄ ነው የተባለ ለአገር የሚጠቅም ምክንያቱም የኦነግም የትግራይ ነፃ አውጪ ግንባርም ተግባር ጠቅላላ ኢትዮጵያን ለማጥፋት የተደረገ መሆኑን እዚህ ላይ የምንወያይበት የምንከራከርበት አይደለም፣ ሁላችንም የምናውቀው ነው። እና አሁን ደግሞ በተለይ ደግሞ በኦነግ በኩል ያለውን በውጪ አገሮች እርዳታ የኢትዮጵያዊነትን ለማኮሰስ ኢትዮጵያዊነትን ለማጥፋት የሚያደርገው ትግልና በጠቅላላ የሚወስዳቸውን ጸረ ኢትዮጵያ እርምጃዎች ማለትም የኦሮሞ ቡድን ማለት ነው ብልጽግና በሚል ስም የሚያደርጋቸውን የምናያቸው ናቸው። ይሄ የፋኖ ትግል ግን ሲነሳ በመጀመሪያ የህልውና ጥያቄ ቢሆንም በመጨረሻ ግን አንድ ቤታችንን ጠቅላላ ቤታችንን የሁላችንም ቤት የሆነችውን የጠቅላላ የኢትዮጵያን ቤት የሆነችውን ኢትዮጵያን መልሶ ለመገንባትና መልሶ ኢትዮጵያ ያለችበትን በዓለም አቀፍ ደረጃ ያለችበት ቦታ እንድትመለስ የሚደረግ ትግል መሆኑን እናያለን። ትግሉ በምንም አይነት የውጭ ኃይሎች እስካሁን ድረስ ይህንንም እንትን አድርገን የምንሄደው ሁኔታ ይሆናል። እስካሁን ድረስ አንዳንድ ከቀድሞ ባለስልጣኖችና በደርግ ውስጥም የነበሩ ይሁኑ በወያኔ ውስጥም የነበሩ በአማራነት ስም የሚያወናብዱ ብዙ ሰዎች ይህንን ነገር ለመቀልበስና ይህንን ነገር ለማጥፋት የሚያደርጉትን እርምጃዎች እያየን ነው። ግን እስካሁን ድረስ በፋኖ ላይ ይሄ ነገር እንዳልደረሰ ማይተናል። አይደርስም ብለንም ተስፋ እናደርጋለን። ምክንያቱም ፋኖ በመጀመሪያ ሲነሳ የኢትዮጵያውያን ይዘውለት የተነሱትን መፈክር ይዞ ነው የተነሳው። ማለትም በዲሞክራሲ ጥያቄ ላይ የሽግግር መንግስት እንዲመሰረት ማለትም የሽግግር መንግስት እንዲመሰረትና ኢትዮጵያውያን ሁሉም በእኩልነት እንዲነሱ ከሚያስፈልጉት ነገሮች አንዱ ምንድነው? በሽግግር መንግስት ውስጥ ሁሉም ተሳትፎ፣ ሁለተኛ ደረጃ ደግሞ ሽግግር መንግስት ውስጥ ሲመሰረት ደግሞ ሽግግር መንግስት ከተመሰረተ በኋላ ደግሞ ለኢትዮጵያውያን በሙሉ በእኩልነት የሚያገለግል የህገ መንግስት ምስረታን የሚመለከት ነው። አሁን ከመጀመሪያው ከጠየቀኝ ጥያቄ ጋር ተማለተም የአሜሪካ የውጭ ጉዳይ ኃላፊ በዛ ውስጥ ጣልቃ መግባትና የሚያደርጋቸው ነገሮች ቢኖር ምንድነው? የአሜሪካ ለጊዜው አሁን ማድረግ የሚችለው ነገር ምንድነው? ባለው አገዛዙ በኩል ባለው ውስጥ የነሱ በአማራው ላይ የሚሆን በሌላው ላይ ያላቸውን ሁኔታ ቀነስ አድርገው መቀየር አይደለም፣ ቀነስ አድርገው በሽወዳን በለው በጠቅላላ ህዝብ በሚያቀው ያንን የተነሳውን ትግል ማኮላሸትና ማጥፋት መሆኑን ከወዲሁ ግንዛቤ ተሰጥቶት ፋኖ እስካሁን ድረስ በሚያዩና በሚያደርጉት ትግል በትክክለኛውም ካለ ጠቅላላ ጄኖሳይድ በአማራው ላይ እየተደረገ መሆኑን እናቃለን። ማንም ሊጠቅሰው ያልፈለገው ማንም የምዕራብ ዓለም ሚዲያዎች ጠቅሰውት የማያውቁት ነገር መሆኑን ስለምናት እንደዛ አይነት ሁኔታዎችን ለመቀልበስ እንደሆነ እናቃለን። ስለዚህ አሁንም ፋኖ እስካሁን ድረስ ባለው ትግሉ እስካሁን ድረስ በወሰዱት እርምጃና ፖሊሲያቸው መሰረት ቀጥለው ትግሉን ማጎልበት አለባቸው ባይ ነኝ።
በጣም ጥሩ አቶ ፕሬሶ፣ ይህንን አሁን አቶ ንጉሴ ያነሳቸው ነገሮችን የምትጨምርበት ካለ ለማለት ነው። ይሄ የህዝባዊ ትግል በአሁኑ ሰዓት በተለያየ መልክ በተለይ ደግሞ ምዕራባውያን ለረጅም ጊዜ በዛች ሀገር ላይ ካላቸው እምነትና አመለካከት አኳያ እስከዛሬ ሲያደርጉት ከነበረው ልምዳቸውና በቀጥታ ለምሳሌ ወያኔ ስልጣን there is no democracy there is no money የሚል ነበር አልነበረም እንዴ ያለ ሲዶ ነበረው? እነ መለሰ ዜናዊ ስልጣን ያዙበት ጊዜ የኢትዮጵያን ለመሸወድ ግን እነ መለሰ ዜናዊ ያንን የመሰለ ጸረ ዲሞክራሲ ስራዎች ሲሰሩ መኒው ሁሉ የሚሰጣቸውና የሚደጎሙት የሚመሩትም ስራ ያነበር እና ያንን ሁኔታ ነው ያ ስርዓት ማስቀጠል ነው የፈልጉት የራሳቸው። አብይ አህመድ አሊ ሁሴን ሲመጣ ተመሳሳይ ሁኔታን የመጣ እሱን መልአክ አድርገው እንዳው ከመልአክነትም አልፎ የኖቤል ሽልማት ተሸላሚ አድርገው ፍሮም ኖዌር ለራሳቸው በሚያሳፍር ሁኔታ መጨረሻ ላይ ይሄው አጋለጣቸውና እጃቸው ላይ ፈነዳ እንጂ ያንን ሁሉ ያደረጉበት ሁኔታ ለምንድን ነው ብለህ ስንል ያ ወያኔ የተከለውን ስርዓት ለማስቀጠልና እነሱ በዛች አገር ላይ ሊኖራቸው የሚገባውን የበላይነትና አገሪቷን የማፍረስ ሂደቶችን ያ ደግሞ ማለት ለአፍሪካ ወደፊት ላላቸው ምኞትና ፍላጎት ቀና መንገድ ለመፍጠር እንደሆነ ነው። ታዲያ ይሄ ሁኔታ በመናየበት ሰዓት አሁን የአገዛዙ ሁኔታና የምዕራባውያን ይሄንን የፋኖን ትግል በሰላምና በእርቅ በውይይት ደረጃ ብለው ቢመጡ እና አገዛዙንም ደግሞ እንደ መፍትሄ አካል አድርገው ቢቀበሉ ይህ አገዛዝ ባሁን ሰዓት የመፍትሄ አካል ሆኖ መቅረብ የሚችልበት ደረጃ ላይ ነው ያለው።
አመሰግናለሁ አቶ አዛለ። በመጀመሪያ ደረጃ አቶ ንጉሴን አመሰግናለሁ። ደህና አድርጎ የፋኑን አመሰራረትና በኢትዮጵያ ውስጥ ያሉትን ነታዎችን የሚሉ ኃይሎች አመጣጥ የውጭ ድጋፋቸውንና የጀርባ ጥንታቸውን ጥሩ አድርጎ አስረድቶናል። በዚህ ጉዳይ ላይ ብዙ አልመለስበትም። አሁን ከርዕሱም ሆነ አሁን ካነሳው ጥያቄ አኳያ ፋኑን ትግል ለማጠናከር ምን መደረግ አለበት ከሚለው አኳያ እና አሁን ትግሉ ከደረሰበት ጋር አቀናጅተን ስናየው ከታሪካችን የሚያስተምረን አንድ ነገር አለ። ይሄውም ከ30 ዓመት ታሪክ ነው። ብዙ ርቀን ሳይሄድ በ1997 ዓመተ ምህረት ምርጫ የነበረው የኃይል አስተላለፍና የምዕራባውያን አመለካከት ያንን ትግል እንዴት አድርገው እንዳከሸፉት ከውስጥና ከውጭ የነበረው ሁኔታ በትክክል አይተናል። በተለይም አገር ውስጥ ያለውን ህዝብ ለማደንዘዝ አሁን ምን የሚሉት ድርጅት አለ? የኢትዮጵያ ወዳጅ አገሮች ማህበር የሚባል ነገር አለ። አሁን ባለፈው ታስታውስ እንደሆነ 19521 የሆኑ የስብስቦች ነበሩ። 19 የአገሮች ያወጡት የጋራ መግለጫ አለ። 21 አገሮች ያወጡት የጋራ መግለጫ አለ። ሌሎች ደግሞ ዩኒክ ሆነ ካልዘነጋችሁብኝ 5 አገሮች ያወጡት የጋራ መግለጫ አለ። የነኚህ የአምስት አገሮች አስተላለፍ ማን ማን ናቸው? አሜሪካ፣ እንግሊዝ፣ ኒውዚላንድ እና አውስትራሊያ ብሪቲሽ ሆነው አንድ መግለጫ ጃፓንን ጨምሮ አንድ መግለጫ ወጥቷል። እዚህ ለየት ያለችው ሀገር ጃፓን። ጃፓን ሁሉም ቦታ ውስጥ ስለምትገባ ከኢትዮጵያ ጋር ያለ ግንኙነት የገለልተኝነት ይመስላል። ነገር ግን በ1997 ዓመተ ምህረት ምርጫ ኮሚሽኑንና በምርጫ አሸንፈው የነበሩትን ያደራደሩ የነበሩት የፊንላንድ ኤምባሲ አምባሳደር ናቸው። ምናልባት አስተውስ እንደሆነ ምን እንደሚሰራ ሴልፎናቸውን ተረጠቁ እንዲታደረጉ ተብለው ለኢትዮጵያ ተቆርቋሪ ሆነው የድረስ እንደተጓዙና በመርጫም የተገኘውን ውጤት እንዴት እንደቀለበሱት አይተናል። አሁን ወደ ኢትዮጵያ ትግል ወደ እዚህ ትግል ስንመጣ ያለውን የኃይል አስተላለፍ አንድ ባንድ መመርመር የግድ እንትን ነው። ይሄ በተለይ በሽምግልና የሚለው አካሄድና የኢትዮጵያ ወዳጅ አገሮች ማህበርና የኢትዮጵያ ለጋሽ አገሮች ማህበር የሚባሉት ነገሮች በአገር ውስጥ አዲስ አበባ ቁጭ ብሎ ትግሉን የሚከታተሉና እንግሊዝና አሜሪካ ወዳጆቻቸው አስተልፈው በዛው መጀመሪያ ለህዝብ ደህንነት መጀመሪያ ለሀገር ደህንነት መጀመሪያ ለህፃናት ለምን አለበለዚያ ዳታ እናቆማለን በሚልና ተጽዕኖ አሳዳሪዎች ናቸው በሚል እንትን በእነኚህ ሀገሮች እንደ ሽምግልና አድርገው ሂደቱን አሁን እየተደረገ ያለውን ህዝብ ተጋድሮ ሊቀለብሱት እንደሚችሉት አንዱ እንትን ቀደም ሲልም እንደተነገረው የአፍሪካ ዴስክና የአሜሪካ የውጭ ጉዳይ መስሪያ ቤት በየቦታው የሚያደርጉት ሩጫ ይሄንኑ አይነት ለመፍጠር ነው። ሌላው ከዚሁ ጋር አብረን የምንሄደው በዚህ በውጭ ኃይሎች በኢትዮጵያ ጉዳይ ላይ ተጽዕኖ አሳዳሪዎች ናቸው የሚባሉት የአውሮፓ ህብረት አንዱ ነው። የአውሮፓ ህብረት የፋኖን ትግል ደግፎ ወይም የኢትዮጵያን ህዝብ ትግል ደግፎ አይቆምም። ይሄ የኢትዮጵያ ህዝብ ማወቅ የሚገባው ነው። የእንግሊዝ መንግስትና የጀርመን መንግስት ከዚሁ ከአውሮፓ ህብረት የተለየንት ባይኖራቸውም የራሳቸው ስፔሻል ጥቅምና ከነጻ አውጪዎቹ ጋር ያላቸው ግንኙነት በጣም የጠበቀ ስለሆነና የረጅም ጊዜ ስር የሰደደ በመሆኑ እነኚህም ሀገሮች በእነኚህ በሌሎች ሀገሮች በወዳጅ ሀገሮች ወይም በገለልተኛ ሀገሮች በሽማግሌዎች ተጠቅመው የፕሮፓጋንዳ የበላይነታቸውን ሁሉ ተጠቅመው ይሄንን ትግል ለመቀልበስ የፋኖን ትግል ለማኮላሸት ትልቅ ኃይል መሆናቸውን መዘንጋት የለብንም። የአሜሪካ መንግስት ራሱን የቻለ አንድ ተጽዕኖ አሳዳሪ ነው። ከተጽዕኖም በላይ የሚሄደውና በግልጽ የሚታየው የፖለቲካ አካሄድ የአማራውንም ሆነ የኢትዮጵያን አንድነት ደግፎ ወይም በኢትዮጵያ ውስጥ ስር ነቀል የሆነ ህዝባዊ መንግስት እንዲቋቋም የአሜሪካ መንግስት እንደማይፈልግ በተለያየ ጊዜ አስረድቶናልና ከበዚህ ጉዳይ ላይ በጥንቃቄ መሄድ አለብን። አካሄዳቸውን ፊት ለፊት ይመጣሉ ሳይሆን በሌሎች ጀርባ ላይ ሆነው ወይም ከኋላ ሆነው እየገፉ ወደፊት የሚሄዱ ሀገሮች ናቸው። እዚህ ላይ እንግዲህ ደግሞ ሌላው ቀላል ተጽዕኖ የማያሳድሩ የኤርትራ ጉዳይ አለ፣ የአረብ ሊግ አለ። የአፍሪካ ህብረት አስተላለፉ ሌላ ነገር ቢሆንም ትንሽ የተሻለ እንትን ያደረገው እሱ ነው እና የጎረቤት ሀገሮችም ሁኔታ እንግዲህ እነኚህን ነገሮች ሁሉ አጥኖ የት ላይ ልንደናቀፍ እንችላለን የሚል የፋኖ ትግል ብቻ ሳይሆን በውጭ ያለነው በሚዲያ ጉዳይ ላይ የተሰማሩት ከህዝብ ጋር ይሄ ትግል ለመጨረሻ ጊዜ እንዳይደናቀፍ በቀጥታ ህዝባዊ የሆነ ጊዜያዊ የሽግግር መንግስት ማቋቋምና አሁን ፋኖ እየሄደ ያለበት እሱ በተቆጣጠራቸው አካባቢ እንደፈጠራቸው ጊዜያዊ መስተዳደር ጊዜያዊ መስተዳደር እየተፈጠረ እስከ አዲስ አበባ ድረስ መዝለቅ አለበት ላይ ነው። ይሄ ከውጪ አገራቶች የሚመጡ የነጋሽ አገሮች ይበሉ ወዳጅ አገሮች ይበሉ የሃይማኖት ድርጅቶች ይበሉ የንጆች ይበሉ ምንድነው ይሄ ሃኪም ዘውስ ቦርደር የሚባሉት ይበሉ የንጆች ይበሉ ሁሉም በተመሳሳይ እንትን ውስጥ ያሉ ሲሆን የኢትዮጵያ ህዝብ እነሱን ሳይሆን መመልከት ያለበት የራሱን ችግርና የራሱን ብሶት አዳምጦ ለራሱ የሚበጀውን አስተዳደር ማቋቋም እኔ እንደዚህ ነው የሚታየኝ። እንግዲህ
በጣም ጥሩ መለሰ አሶፍ ፍሬሰው አቶ ንጉሴም እንግዲህ በትክክለኛ ያለው ሁኔታና ልንጠነቀቅ የሚገባበትን አካባቢና ጎኖቻችንን ማየት እንዳለብን ነውና አንዱ እንግዲህ ይሄው አገዛዙ ራሱ አሁን ቀደም እንደተባለው አሁን ግልጽ የሆነ የፋኖ ትግል ራሱን ያዳመጠ መሄድ እንጂ ከውጪ በሚመጣ መመሪያና በውጪ በሚመጣ የተጽኖ ወይም ደግሞ ግፊቶች አጀንዳ እየተቀየረ ሌላ አዳዲስ ደግሞ ከባለቤቱ በላይ ጫዋሂ እና ተበዳይ ሆነው እናቀራሉ ኃይሎችን ብቻ ያዳመጠ በዛም ደግሞ ተታሎ እንዳይሄድ የሚለው ሁኔታ ልንጠነቀቅ የሚገባን ትክክል ወሳኝ የሆነ ሁኔታ እንደሆነ አስገንዝበዋል። ይሄንን ካልን አሁን እነኚህ ፋኖ ያለው አሁን የህልውናው የትግል ሂደት የራሱን አጀንዳ የራሱን አቅጣጫ ብቻ እየተከተለ በዛ መልክ አቅጣጫውን እስካላደናቀፉ ድረስ እየመረመረ አብሮ ውይይትም ሆነ ማንቸል ማድረግ ይሄ አጀንዳው ይሄ የራሱ አቅጣጫ ብለን የምንለው የፋኖ አቅጣጫ ምንድነው? አሁን ባለው ለምሳሌ ግዛዊ ህዝባዊ መንግስትን የመመስረት ጉዟችን እስከ አዲስ አበባ ነው። አገዛዙ ስርዓት ማውደም ከሱ ካልወደመ ምንም ከዛ መለስ ድርድር የለንም። በእነኚህ ነገሮች ላይ ጠንክሮ መሄድ አለበት ወይ መለስ?
አዎ ለምን ነው መጠንከር ያለበት ነገር ብለህ ማለት ነው። በመጀመሪያ ደረጃ የምንትን ምንድነው መደራደር የሚባለው ነገር የራሱ የሆነ ትልቅ የሆነ ትርጉም አለው። ድርድር ሲባል ምን ማለት ነው በሚባልበት ያው አሁን ቅድም እንዳልከው ከአሁን በፊት ባልደረቦችም እንደተናገሩት ፋኖ የራሱ አጀንዳ ሊኖረው ይችላል ይገባል ከተባለ ፋኖ የያዘው አጀንዳ ኢትዮጵያዊ ከሆነ መንግስት ነኝ የሚለው ወያኔ መሆኑ ሌሎቹ ደግሞ ያላቸው አጀንዳ ጸረ ኢትዮጵያ ነው። ለብቻ በምትደራደርበት ጊዜ ልትደራደርባቸው የማትችለው ነጥቦች በፖለቲካ ዓለም ውስጥ በዚህ ሂደት ምንድናቸው ሲባል አንደኛ የሀገርን አንድነትና ሉዓላዊነት ነው እና የናሽናል ኢንትረስት ወይም የብሔራዊ ጥቅምና ፍላጎትን ይመለከታል እና የህዝብን ደግሞ አንድነትና ሉዓላዊነትን ይመለከታል ማለት ነው። በዚህ ዙሪያ ችግር ካለ ከማንም ጋር ትደራደራለህ? አሁን ሌላው ዓለም ብንል ለምሳሌ አሁን ዲሞክራት versus ሪፐብሊካን ብሎ አሜሪካን ሀገሮች አሁን ባለፋቸው ዙሪያ ላይ ይደራደሩ። ስለዚህ አብረው ነው ኦፕሬት የሚያደርጉት ማለት ነው። የሚደራደሩ ከዛ በመለስ ባሉ ነገሮች ላይ ነው ማለት ነው። እና አቅጣጫውን እንዳይስተፈለገ እንግዲህ እንትን አንደኛ አሁን ባልፋቸው ነገሮች ሊደራደር እንደ አለመቻሉን ማስረገጥ መቻል ያስፈልጋል። የመርህ ጥያቄ በጣም ወሳኝነት ነው። የድርጅት ጥያቄ በጣም ወሳኝነት ነው። ከኃይል አስተላለፍ አንጻር ደግሞ ወደ መጀማን ነው ጠላት የማን ነው ብሎ ማየትን ይጠይቃል ማለት ነው። በወዳጅና በጠላት ዙሪያ ከሄድን አሁን ቀድም ባልኩት ነው የምንሄደው። ለምሳሌ የኢትዮጵያን ህዝብ አጠቃላይ በምንሄድበት ጊዜ የኢትዮጵያን ህዝብ አንድነትና ሉዓላዊነት የሀገሪቱን ጥቅምና ፍላጎትና ተሬሽራል ኢንተግሬሽን አስጠብቆ ከመቀጠል አንጻር ችግር የለበትም የኢትዮጵያ ህዝብ። በዚህ ሂሳብ ላይና በዚህ አጀንዳ ላይ አንድ የሆኑ ድርጅቶችንና ግለሰቦችንና ስብስቦችን አይደንቲፋይ አድርጎ ከነኚህ ጋር አላያንስ መፍጠር አለበት ፋኖ ማለት ነው። ከዛ በተረፈ ደግሞ የማንም መጥቶ እኔ ልምራ እኔ ልቀይስ እኔ አቅጣጫ ልስጥ ብሎ በኦነርሺፑን ወስዶ እያካሄደ ያለው ትግሉ ራሱ ፋኖ መሆኑን ተረድቶ ከዛ በመለስ ባሉ ነገሮች ላይ ነው ነጎሸት እያደረገ ትግሉን እያጠናከረ መሄድ ያለበት ባይነኝ። አመሰግናለሁ።
በጣም ጥሩ። እንግዲህ ዋናው ነገር እንግዲህ ይሄ የፋኖ የህልውና ትግል ባለንበት አሁን በደረሰበት ደረጃ የኢትዮጵያ ህዝብ በዚህ ስርዓት እየደረሰበት ያለው ግፍ በአማራውና በአፋሩ አካባቢ እየተካሄደ ያለው የግፍ ግድያና እስራት አንገደል እንዲገደሉ ተወስኖባቸው አንገደል የመኖር መብት አለን ባሉ ይሄን ያህል ጦርነት አዋጅ ታውጆባቸው ትናንትና በደቡብና በወልቂጤ አካባቢ ደግሞ መብት ስለጠየቁ በአደባባይ አምስት ሰዎች ከሁለት ቀን ነው ከአንድ ቀን በፊት ተረሽነው። ይሄ አገዛዝ እንግዲህ መብት የጠየቀ ሁሉ ዛሬ በቀጥታ በሰሜናዊ ሀገራችን ክፍል የሚካሄደው ግፍና ጦርነት አዋጅ ታውጆ መከላከያ እየተባለ ከሱስ እያወጣ እንትን ያለው የሱ መጥፊያ መሳሪያ ሆኖ እያየው ነው ያለው። ስለዚህ ይሄ ስርዓት የፋኖም ሆነ የኢትዮጵያ ህዝብ ትግል ግቡ ይሄንን ስርዓት አውድሞ በመትኩ የሽግግር ሂደትን ሁሉን ያሳተፈ ግዚያዊ ህዝባዊ መንግስትን መስርቶ የሽግግር ሂደቶችን ማከናወን የሚለው ከሆነ ያም ነው ብለን ስለምናምና ፋኖም ደግሞ ከዚህ ውጪ ከዛ መለስ ምንም ሊኖረው እውነትን መብቱን ሊያረጋግጥለት የሚችል መሃል ላይ ያለ እውነታ እንደሌለ ነው የሚታየው። በአሁኑ በአገራችን ተጠባጭ ሁኔታ ባለፉት 50 አመት የትግል ሂደት ይሄ ግዚያዊ ህዝባዊ የሽግግር መንግስት የሚለው አጀንዳ እየተሸሸ እንዳይነካ ዙሪያውን እንዳውም አሁን ደግሞ ዲስቶርት እያደረጉ ያመጡበት ያሉት ሁኔታ ያ ነው። ስለዚህ ይሄንን ፍርሃት እስከ ማስወገድ እንጂ ሌላ መሃል ላይ ያለ የድርድር ነገር የለም። ምዕራባውያን ሊረዱ የሚችሉበት መንገድ ቢኖር ፋኖ ሊቀበለው ይችላል ብለን የምንለው ከዚህ አገዛዙ ውጪ በሽግግር ሂደቱ ውስጥ ትክክለኛው ህዝብ የራሱ በሰላም የሽግግር ሂደቱን እንዲያከናውን ብሎ ፋኖ አጀንዳውን ሴት ቢያደርግ ትክክል አይደለም። አቶ ንጉሴ
አሁን በመጀመሪያ ደረጃ ባለው ሁኔታና እስከዛሬ ድረስ በታሪክ በመናቀው ደግሞ በሰሞኑን ማለት ሰሞናዊ ስል ከ1990ዎቹ በፈረንጆቹም ይሁን በአበሻውም በራሳችን አቆጣጠርም ይሁን ምዕራባውያን እንደዚህ አይነት ትግሎችን ይደግፋሉ የሚል ምንም አይነት ብዥታ የለብኝም ማለት ምንም አይነት እና በመጀመሪያ ደረጃ በየፋኖ ትግል አጀማመርና እዚህ የደረሰበትን ሁኔታ ስንመለከተው በግብታዊነት እንዳንለው የቆየ ምክንያቱም ከወያኔ ከመጣ ወያኔ ሲገባ ሲጀምሮ ነው የአማራው በአማራነቱ ብቻ ይገደል ይጋዝ ይሰደድ ሁሉ ነገር ይደረሰበት መከራ በሙሉ ይደረሰበት ወያኔ ስልጣን ከያዘበት ጊዜ ጀምሮ ከመጀመሪያው ገና ስልጣን ሳይዝ ጀምሮ ግን ያን አይነት ተስከታ ያደርገ ነበር ድርጅት ነበር ወንበዴ ድርጅት ነበር ወያኔ። ከዛ በኋላ ግን አሁን ለመጣበት ላይ ስንመጣም አሁን ትግሉ ሲጀመር ፋኖ በምን አይነት ሁኔታ ነው ትግሉ የጀመረው? የፖለቲካ ክንፍ አለው ወይ ፋኖ? የዓላማውንና ፍላጎቱንና የመሳሰሉትን ፕሮግራም አድርጎ የሚሄድበት ክንፍ አለው ወይ? እና ያኛው ነው ዋናው የትጥቅ ትግል በሚደረግበት ጊዜ ያን የትጥቅ ትግል የሚደግፍ የፖለቲካ ሌላ ትግል መደረግ ደግሞ አለበት። ያ በፋኖ አካባቢ አለ ወይ? ለዚህ ነው አሁን በምናይበት ሰዓት ላይ ብዙዎች ከዚህ በፊት ያሉትን አገዛዞች በሙሉ ከወያኔ ከደርግ ጊዜ ጀምሮ ወያኔን የረዱ ቀጥሎ ደግሞ አሁን ያለውን አገዛዝ የረዱ ሰዎች ናቸው የሚንቀለቀሉት ወይም ቦታውን ለመያዝ ይሄን የፖለቲካውን ቦታ ለመያዝ እያሳሰፈው ያሉትን ስናያቸው እነሱ ናቸው። እና በመጀመሪያ ደረጃ በፋኖ አሁን ባለበት ሁኔታ የፖለቲካ ክንፉ ፖለቲካል ዊንግ የሚሉት የፖለቲካ ክንፉ የመቋቋም አለበት ባይኔ። ሁለተኛ ደረጃ እርዳታና የመሳሰሉት ነገሮች እንዴት ነው የሚገኙት ወይም ደግሞ ምን አይነት እርዳታ ነው ይሄ እርዳታ ማለት የፖለቲካው እርዳታ ነው። በትክክል ይሄን ነገር ተረድቶ በኢትዮጵያ ውስጥ ያለውን ትግልና የዲሞክራሲ ፍትሆት የህዝብን የተዛባ በኢኮኖሚም ይሁን በሶሻሉ የምናያቸው ነገሮች በመንግስት ውስጥ ያለው ተሳታፊነት በጣም እየቀነሰ ከዛ ሁሉ ወርዶ ደግሞ አሁን ያለው አገዛዝ ደግሞ በትምህርት ቤቶች ላይ የሚያደርገውን ተጽዕኖ ትምህርት እንዳይካሄድ የሚያደርገውን ተጽዕኖ ከዛ በኋላ 12ኛ ክፍል ከጨረሱ በኋላ ደግሞ ከፍተኛ ትምህርቶችን እንዳይከታተሉ የሚደረጉትን ተጽዕኖዎች እነዚህ ሁሉ ስንመለከት ይህን ሁሉ መዋጋት የሚቻለው የፖለቲካ ክንፉ ሲመሰረትና የፖለቲካ ክንፉ ሲኖር ነው። በአሁኑ ሰዓት እኔ ባለኝ ሁኔታ ላይ ሙሉ ለሙሉ የፖለቲካ ክንፉን ተግባራዊ ሆኖ የተወሰኑ የፖለቲካ መግለጫዎችን ልክ ፋኖ የሚፈጠው መግለጫዎችን ለማለም በፋኖ በኩል የሚደረጉትን ግን የፖለቲካ ክንፍ የሚባለውን ቦታ አላየነው። ያኛው ነገር መኖሩ ደግሞ ይበልጥ የፋኖን ትግል ይበልጥ ያጠናክረዋል የሚል እምነት አለኝ እኔ። አለበለዚያ ግን እስካሁን ድረስ የተከደበትንና እስከዛሬ ድረስ ሁሉ ጊዜ የኛ ችግር የነበረው ምንድነው? ምርጫ በቤት በየአምስት አመቱ ይደረጋል 97 2002 2007 እየተባለ የተደረጉትን ትግሎች መሙሉ መልሰው የምዕራቡ ዓለም በተለይ 99% አሸነፉ ሲባል አብሮ እየተቀበለ አብሮ የኢትዮጵያ ህዝብ ችግርና መከራ እንዲገፋ የሚያደርገው ተአስተዋጽኦ የአውሮፓ ህብረትና አሜሪካ ይገኙበታል። አሁን ከዛ በተለየ ግን አሁን ለምሳሌ ስንሄድ ወደ በኋላ ላይ የበለጠን ተደረገ መጠቆም ያህል ነው። በብሪክስ የሚባለው ድርጅት ውስጥ ኢትዮጵያ አባል እንድትሆን የተደረገበት ሁኔታ በነሱ ካልኩሌሽን እንዴት አድርገው እንዳስገቡ የማይታወቅበትና ይህ ሁሉ የፖለቲካ በአገራችን ውስጥ ያለው የፖለቲካ ልዩነትና ግፍ ደማፍሰት የመሳሰለው ሁሉ እየታየ አብረው የተቀበሉትን አገሮች ብታዩ ደግሞ ከማጋ ነው አብረው የተቀበሉት ኢትዮጵያን ዋና ችግር ካላት ከግብጽ ጋራ ነው አብረው የተቀበሉትና ይሄ ራሱ ምንን እንደሚያሳይ ይሄ ወደፊት የምንነጋገርበት ይሆናል። ነገር ግን አሁን ባለው ሁኔታ ግን በፖለቲካው ሁኔታ ላይ ትክክል በግብጻዊነት የተወሰደው በተለይ በአንድ ዘርን ተመርክቶ የተወሰደውን ጸረ አማራ ዘመቻን በሚመለከት የተነሳሳና በኋላም ደግሞ ህዝባዊ መንግስት ሊቋቋም የሽግግር መንግስት ሊቋቋም የጠየቀበት ሁኔታ አለ። በይበልጥ ይሄ ነገር ሊፋፋም የሚችለው ደግሞ ፋኖ በፖለቲካው መስክ የበለጠ ሌሎችን አስገብቶ ሳይሆን በራሱ በፋኖ ውስጥ ባሉት ሁኔታዎችና አንዳንድ ዴሞክራቲክ የሆኑ ድርጅቶች በደጋፊነት ትግላቸውን በመቀማት ሳይሆን በደጋፊነት ሲሳተፉበት ብቻ ነው ይያምናለሁ።
አቶ እሱ ላይ ቸድበታለ በኋላ ፋኖን በምን እንርዳ ወይ ለማጠናከር ምን እናደርግ በሚለው ዙሪያ ላይ እንደዛ አይነት መከራ ሀሳቦችን ሰጥበታል። አሁን ይሄንን ያውሮፕ የዚህ የምዕራባውያን ይሄንን እንረዳለን ሰላም እንዲመጣ በአገሪቷ እንፈልጋለን ጦርነት እንዲቆም እንፈልጋለን አገዛዙም ይሄንን እንት ማለት አለበት የሚሉት ከዛ የነነ ግፍ መፈጸም ማቆም አለበት የሚሉትን ሁኔታ እንደ መግቢያ ወይም ደግሞ እንደ ጅመንሻ ታይዞ ቀርቦ ትግሉን ለማኮላሸት የሚሄድ የሚያስኬድ መንገድ ሊሆን ይችላል። ስለዚህ የፋኖ ትግል ይሄንን ሁኔታ አጥኖ በዚህ ሁኔታ ውስጥ ወጥመድ ውስጥ የማይገባ የትግልና ወታደራዊም ሆነ ፖለቲካዊ ሂደቶችን ቀይሶ መሄድ ያለበት መጣ እንትን ማለት ያለበትም እነኚህ የአደገኛ የሆኑ ሊሆኑ ይችላሉ ብለን የምንላቸው ሰላምን ይውላል እርቅ በውጭ ሀገር የባውሮፓውያን ወይም ደግሞ በተለያዩ ለጋሽ ሀገሮች አስተባባሪነት ልክ ደቡብ አፍሪካ ውስጥ እንደታይ ደግሞ ያለና በእንትን አሁን የሚደረግ ተብሎ እነማን ናቸው የሚተበሰቡት እነሱ የኮለኮሏቸው ኃይሎች ከአገዛዙ ጋር ሲጎሉቱ የውሸት መግለጫ ያወጡ እንደነ ኢዜማ የውሸት ራሱ የውሸት መግለጫ ሲያወጣ ትግሉን ድል ያደረገ ልክ በቃ ድል እንደተደረገ አንድ ግዴታ እንደተወጣ እየተደረገ እየታሰበ የሚከደበትን አይኑ እንደዛ አሁን ሰሞኑን ሰምታችኋል ወደ 5 ናቸው 7 የተቃዋሚ ሰዎች መግለጫ አወጡ ጦርነቱ መፍትሄል እነ መራራ ጉዲና እነማ የደቡብ ህዝቦች እነማ እና አረና ትግራይ እነኝ አይነት ነገሮች እንግዲህ ያው ወደፊት በዛ አይነት ደረጃ እየተሰባሰቡ ልክ ጦርነቱ ከዚህ በፊት በአውራ ጎዳና በሚባለው በዚህ በሸዋ ክፍል ውስጥ ሽመልስ አብዲሳ የኦሮሞ ልዩ ኃይሎች ልኮ ወረራ ሲያደርግ ህዝቡ በሰጠው ምላሽ ድባቅ ሲመቱበትና እጅ ከፍንጭ የኦሮሞ ነጻ አውጪ የኦሮሞ ክልላዊ እንትን ልዩ ኃይሎች መሆናቸው ሲጋለጥ ከአራት አምስት መግለጫ በአንድ ቀን ሲተምታታባቸው ሲተምታታባቸው ለመራራ ሙድና ኦሮሞን ከፈጨፈፋን ነው ብሎ መግለጫ አወጡ ናቸው። ሽመልስ አብዲሳ ልኮ ያስቀፈጨፈውን አማራ ህዝቡ ሰልፍ ዲፌንስ ያንን በሚወስድበት እነመራራ ፋኖ ከፈጨፈ ብሎ ያወጣ መግለጫ ነው። አሁን ሊስማው አይችልም አለ። ይሄ ሰውዬ አሁን ዛሬ ጦርነት በሰሜን ሲቆምልናል። ትናንትና ደግሞ እነኛ ከእናንተ አሁን አቶ ንጉሴ እንዳው ማንተ ለስረዳት ይችላል ከያፓ ውስጥ ተገንጥለው ወጥተው እዛ የአሁን ገና መሪን አገኘው ያለው ድርጅት መሪና የሱ እንትኖች ከአንድ ሳምንት በፊት በሰዓት በሚባለው የቴሌቪዥን ፕሮግራም ላይ ቀርቦ ጦርነት አንደግፈም ሰላማዊ ትግል ሚንስ አለ መታደል ይችላል በሰላማዊ ትግል ብሎ ለአገዛዙ ድጋፉን ሰጥቶ በዚህ ኦቶባን የምትባል በካናዳ ውስጥ ወጥቶ ራሱ ያንን እናጠና ከስብሰባ ሲያካሄድ ነበር። እነኚህ ናቸው እንግዲህ አሁን ተቃዋሚ ነን ብለው እዛ አካባቢ እንደገና ትግለንትም ከእንደነዚህ እንደነዚህ አይነቶቹ ሊጋለጡና ፋኖ ወይም ደግሞ ህዝባዊ ትግል የህልውና ትግሉ ሲደት እነኚህን ሁሉ በጥንቃቄ እያየ በእነኚህ አይነት ሰዎች ሁሉ የሚመጣ ችግሮችን መቋቋም የሚችልበትን መንገድ እያዘጋጀ መሄድ እንዳለበትና ይሄ ደግሞ አገዛዙ የመፍትሄ አካል የመሆን ደረጃው አላበቃም ወይ አቶ አፍሬሶ በውይይት ደረጃ ሁሉን ያሳተፈ በመንበሳት ያብይ አህመድ አሊ ሁሴን አገዛዝ በድሮንና በአውሮፕላን ህዝብ እየጨፈጨፈ ይሄ አካል የመፍትሄ ሐሳብ ሆኖ ሊቀርብ የሚችልበት ደረጃ አላለፈም ወይ? በመጀመሪያ ደረጃ አቶ አፍሬሶ ሁላችሁም በዚህ ላይ ሐሳባችሁን እንድትሰጡበት ፈልጋለሁ።
በጣም ጥሩ አመሰግናለሁ። ይሄ አሁን የድርድር ሁኔታ በኢትዮጵያ ውስጥ የሚኖር አይነት አይደለም። ምክንያቱም ኦሬዲ አንዱ ከሌላው የሚለይበትን አውቆ ማን ምን እንደሚፈልግ አውቆ ፍልሚያው ውስጥ ተገብቶ በፍልሚያው ውጤት እየታየ ነው። በመሆኑም ብልጽግና ሙሉ ለሙሉ ፈራርሶ በተለይ አማርኛ ተናጋሪ በሆነው ህብረተሰብ ውስጥ ወድቆ የራሱን መንግስት የራሱን አስተዳደር እየፈጠረ ነው። አሁን ሰሞኑን እየተደረገ ያለው ሁኔታ እግር በእግር ሁላችሁም እንደምትከታተሉት የኢትዮጵያን ህዝብ እንደሚከታተለው ፋኖ በተቆጣጠራቸው ቦታዎች ሁሉ ህዝቡ በሰላም ተረጋግቶ የመንግስት መስሪያ ቤቶች ተከፍተው ስራውን እየሰራ ነው ያለው። ይሄ ማለት መንግስት የለም ማለት ነው። የአማራ ብልጽግና የሚባለው የአብይ ኃይል የሚያዘው የሚያስተዳድረው ቦታ የለም። እንዲሁ በሽፋን ፋኖ ህዝብን አላስጨረሰም፣ በከባድ መሳሪያና በድሮን ከተሞች እንዲፈርሱ አላደረጉም ባላቸው ቦታዎች በወታደር ታጅበው የሚያደርጉት ሰው አያየንም። ከዚህ ውጪ ሌላ የሚያስተዳድረው አካል ስለሌለ ከአብይ አህመድ ጋራ የሚደረግ ውይይት ወይም ድርድር ወይም ሽምግልና የለም። ይሄ ያከተመ ጉዳይ። ከዚሁ ጋራ አንድ ደጋግመን እንደምናነሳው የምዕራባውያን እርዳታ በተመለከተ በመጀመሪያ ደረጃ እነሱ ሊረዱን የሚችሉት በኢትዮጵያ ህዝብ ላይ ያለምንም ጣልቃ ገብነት የራሱን በራሱ የራስን መንግስት እንዲያቋቁም ከረዱ ይሄ አንድ ትልቅ እርዳታ ይወሰዳል። ወይም ደግሞ እነኚህ ሰዎች እስከዛሬ የተደረገውን ችግር በማና እንዴት እንደመጣ እነኚህን ጥፋቶች ሁሉ ሪኮግኒሽን የሚሰጡ ከሆነ ይህ አሁን ያለው መንግስትና እስከዛሬ የተሄደበት ሁሉ ህገወጥ በሰብአዊ መብትና በዲሞክራሲ በህዝቦች ላይ በአገሪቷ ላይ ጥፋት እየደረሰ እንደነበረ ይሄንን የሚገነዘቡና ወቅ የሚሰጡ ከሆነ እኔ እንደ እርዳታ እቆጥረዋለሁ። ሌላው እነሱ እርዳታ ይዘው ሲመጡ ከእርዳታው ጋር አብሮ የሚሄድ ነገር አለ። ይሄንን ቀውስ ይሄንን በአገሪቱ የደረሰውን ችግር ወይም ደግሞ የሽግግር መንግስት እንዲቋቋም እርዳታ፣ እገዛ፣ ምክር፣ ሌላ ነገር እናደርጋለን የፋይናንስም የምንም እያሉ ቢሉ አብሮ የሚመጣ ነገር ስላለ እነኚህን ነገሮች የፋኖም ሆነ የኢትዮጵያ ህዝብ ተገንዝቦ አገር በቀል የሆነ የራሱ የሽግግር መንግስት ስታቋቋም ድረስ የነኚህ ሰዎች ጣልቃ ገብነት ካለ እንደገና ትግሉ ወዳልታሰበ እንቅፋት ውስጥ ችግር ውስጥ እንደምንገባ ካንዱ ወደ ሌላው እንደምንዞር የኢትዮጵያ ህዝብ ማወቅ አለበትና የዚህም የለጋሽ ሀገሮችም ሆነ የምዕራባውያን ሀገሮች እርዳታ በጥንቃቄ የሚታይ ጉዳይ ነው። በሽግግር ምስረታ ላይ ይሄ ነው እንግዲህ ይሄን ያሳ
በጣም ጥሩ አቶ መለሰ በዚህ ላይ ይሄ አገዛዝ አሁን በሚባለው ሁሉን ያሳተፈ የመፍትሄ ሐሳብ ብሎ በሚባልበት ሰዓት ይሄ አገዛዝ ከመፍትሄ አብንቱን ውስጥ መፍትሄ ሰጭ ፈላጊዎች አካል ሊካተት የሚችል ኃይል ነው ወይ አሁን ባለው ሁኔታ?
በተጨባጭ እንደዚህ አይነት አገዛዝ አሁን ፋን ነው ሆነ ሌላ የኢትዮጵያ ህዝብ ከሚያደርገው እንቅስቃሴ አንጻር ተጻሩ የቆመስቶነ ድረስ ሁለቱ ተፋላሚ ያለች የራሳቸው የሆነ ተርምና ኮንዲሽኖች አሉ። እና የሁለቱ ተርምና ኮንዲሽኖች ደግሞ ተመሳሳይ አይደሉም፣ ይታረቁም ማለት ነው። ሶ ባንደኛው አሸናፊነት ነው የሚጠናቀቀው ማለት ነው። ከዚህ ግን ፋኖ በጣም ፖፑላር የሆነ እንቅስቃሴ ነው። የፖለቲካ ድርጅት ስላልሆነ የፖለቲካ ጥያቄ መጠየቅ የሚችለው ደግሞ ፖለቲካ ኦርጋናይዜሽን በመሆኑ የፖለቲካ ክንፍ ይኖረው ዘንድ የግድ ነው ማለት ነው። ምክንያቱም አንድ ትጥቅ ትግል ዝም ብሎ በትጥቅ ብቻ ከሆነ ወታደራዊ ነው የሚሆነው። ሲቪል መምራት መቻል አለበት ማለት ነው። ከዛ ደግሞ ቀድም እንደተባለው ፋኖ በራሱ የሚባል ነገር ነው። ፋኖ እንደ ፋኖ የህዝብ ኃይል ነው። የህዝብ ኃይል እንደመሆኑ መጠን ደግሞ ህዝቡን በማሰባሰብ ሆነ እንደገና ደግሞ ኢትዮጵያዊ አጀንዳ ተመሳሳይ አጀንዳ እና ደግሞ ጥሩ ታሪክ ያላቸው የፖለቲካ ድርጅቶች ፓርትነር ሆነው መውጣት መቻል አለባቸው። በጣም ወሳኝ ነው። የፖለቲካ ድርጅት ወይም የፖለቲካ ዊንግ ወይም መሪ ይኖረው በሚባለበት ጊዜ ማንም እንደፈለገ መገለጫ ያወጣ በሱ ስም እሱን ማስተጣጥ እንዳይችል ያደርጋል። አምቦች የተላዩ
አቶ መለሰ ዝላን ይሄን ራሱን የቻለ አጀንዳ አለን የፋኖን ትግል ለማጠናከር ምን እናድርግ በሚለው ስር በስፋት ምን ይደብል። እኔ አሁን መልስ እንድሰጥ የምፈልገው ይሄ አገዛዝ ከእንግዲህ ወዲህ አሁን ቅድም ብለዋል አንተም በአንዱ አሸናፊነት ነው የሚጠናቀቀው እንጂ ያሁን ይሄንን የሚያካሄደ ያለውን የፋኖ ትግል ለማኮላሸት የሚያመቸው አንዱ ቨልነራብል ወይ ደግሞ በጣም ሴንሲቲቭ ሆነው ፓርት ምንድነው ቢባል ለእርጥ መገለ ለውይይት መቀመጥ የሚባል በብዙዎቹ ዘንድ ብዙ ሰው ከሚያልቅ አሁን የሚያጓጓ የሚያማልል ነገር ያመጣል። ብዙ ሰው እንዳልኩ ግን የሚያዘጋጁን ለብዙ እልቂት ለረጅም ዘመን እልቂት እንድንዘጋጅ ነው የሚያደርጉት። ስለዚህ አሁን ያለው ይሄ አገዛዝ የመፍትሄ አካል ሊሆን ይችላል ወይ?
የመፍትሄ አካል ሊሆን አይችልም፣ ምክንያቱም መሸነፍ መቻል። በነገራችን ላይ ኢትዮጵያ ጉረኛ ሀገር ሆና ነው እንጂ ኢትዮጵያ አሁን ባለችበት ደረጃ ላይ ደርሶ ያልፈረሰ ሀገር የለም በሚገርም ሁኔታ። እንደገና ደግሞ ኢትዮጵያ በአሁኑ ጊዜ ሰውየው ዝም ብሎ አዲስ አበባ ነው ተቀምጧል፣ ሌላውን እየተቆጣጠረው አይደለም። እኔ የት መንግስትም አገዛዙ አልወደቀም። ዩኒክም ያረጋት ሀገራችን እዚህ ላይ ነው። ይሄ የሚያሳየው ምንድነው ከላይ ያሉትና ህዝብ እንደ ህዝብ የሚያስተው ሁለቱ ተጻራሪና ተቃራኒ መሆኑን ነው ለማለት ነው። ስለዚህ ህዝቡ አሁን ያለው አገዛዝ የሽግግር ሂደት በሚለው ደረጃ አብሮ ይቀመጥ ከተባለ ምን ትግል ሆነ ተሸፈቆ ማለት ነው።
ሁለተኛውን ክፍል ዝግጅት በሐሙስ ምሽት ፕሮግራማችን እናቀርባለን።
I'll go to ያው ይገባን አያውቁንም ለካ አያውቁንም አያውቁንም እኛን አያውቁንም አያውቁንም አርፋጅሮ አያውቁንም አላውቁንም እንታች ያው ይገባን Ethiopia, the man can't be defeated.